ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበት ከ1964 ዓመተ ምህረት ጀምሮ ከደርግ ቀይ እስከ ወያኔው ቀለም አልባ ሽብር ትግሉን ሳይቋርጥ አሁንም አለ። አዲሱ የወያኔው ጠቅላይ ሚኒስትር ተብዬ ኮሎኔል አብይ እሱና አጋሮቹ ወያኔዎች ያሰሯቸውን በቁጥቁጥ ፈታው ብሎ ሲመጻደቅ ላለፉት 27 ዓመታት ደብዛቸው የጠፋውንና በእስር የሚማቀቁትን የኢሃፓ አባላት ግን እንኳን መፍታት መኖራቸውን እንኳን ፍንጭ አልሰጠም። ሁሉም የፖለቲካ እስረኞች እስኪፈቱ ትግላችን ይቀጥላል። ለህዝብ በመቆማቸው ፋሽስታዊውን አገዛዝ በመጋፈጣቸው ደፋርና ጀግና የኢሃፓ አባላት ግብረ ስየል ተቀብለዋል። በአሰቃቂ ሁኔታ ተገድለዋል። ይህን ቆልጭ አርገው ከሚያሳዩ መጻሕፍት አንዱ ያልታደለው ትውልድ በሚል ርዕስ በአብዲ አብዱላሂ የተደረሰው መጽሐፍ ነው።
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 4 መምህር ወርቃ ገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት ሐዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። የግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለድን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ለፋሳባዊ ጥናት ዲአሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ ያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ኢሃፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዐይኔ ስለተመለከትኩ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ተከምት 15 ቀን 1971 ዓመተ ምህረት ዘራይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መተወሰደን። ሻለቃ ባሻ ጌታውን አቦዬ በህዝብ ፊት አቅርቦን ያብዮቱን ማህሪነት ከሰበከ በኋላ ለ25ቱ ሞት የህዝብ ማጽናኛ ማካካሻ ሆነን ከሄዲዩና ከይሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በህይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸውና ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራም ውጊያ ሲናገር አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ፣ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ፣ በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ፣ ዓላማ እኮ ነው ብሞት እንኳን እንዳትጸጸች፣ የእኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች ያንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ፣ መስዬ አረቄ ቀቅዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው፣ አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ ዓይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እምባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ፣ ቢገባህ የምንታገለው ለህዝብ ነው፣ ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ። እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለህዝብ እሆናለሁ ሲል አገርና ህዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ፣ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግስት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 ታጥ ያገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልሆንነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከልክሎ፣ እማዬ እኔ ወታደርነት እቀጠራለሁ፣ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳማ የበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው፣ ጭምት ሆነ፣ የሰው ድምፅ ጠላ፣ ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል መቼም ትዕግስት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ፣ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ፣ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ሕዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው፣ ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት እትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለ ማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ ያበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ኢሃፓ እውነተኛ ነበር፣ እውነተኛ ነው ተብሎ ታሪኩን ለምስክርነት እንዲህ መጠየቃችን ራሱ ትልቅ እድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይህን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን። ብለው መሪቷን በእጃቸው ዳብሰው ጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም አደረጓት። ይገርማል። ይሃባ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበት ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያንተሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ የተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምትታመችውና በመገኘቷ ብዙ ጓዶች አገንብሰው የገቡባት በአገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ሕዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወጥተን ገብተን የምንኖር አይመስለኝም ነበር። እኛኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳ ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረን አጥተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች ይመጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳ ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደ ማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላብጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደል ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆች ጉሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የሃፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎኔ ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች፣ አንቺ የሃፓ ወላጅ እያለ ሞቅ ባለው ቁጥር ስለሚናገር ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ? ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር። የሃፓ መሰብሰቢያ ተብሎ አላ። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾቼ ላይ ፍልውሃ አምጥተው ደፉባቸው። እነሱም የሃፓ ውሻ ተብለው ይገርማል ውይ እያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀስኩ። ለማና ቤት ላለሁ ቀበሌ ሂጅ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጫ ጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄም በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል ልደት ቢባል ሰርክ ቢባል አልሄድም። عبرن كنون نو حزب بمفكر كن لجوچاچن ترغمن اندنلي يفرغوا الله استياهون الناتو تادسه بوغاله ان زراي بروك سوري ان شالقا كفيالو ان داويت يعقوب اونت كنات ماحصن تولدوال ويس كسماي دوب يالو قطاناچو يا يمتانبوت ورقت يتقفر سيغولغول سيوطا زراي سمعون إيه لجيش بيقدر يكوات تشال بلو أفاد تطي بطيياك أبدان أبروين أي تفاد كان لبت قدلو تا ألكو تكمرو تنقراد دوبين عندبتي بلجين دي فرداس قدلوين أي كان أي اتشي ملاس بچا لفتاري السو ياو كال بسو ياو كال لندالكو يا يمماي نقالي ريت يا يمماي مشكن يا يمماي قفاچن قالفو مكرام بيهون تكمتن لماوراه بكاي مچيس تمسغن نو بمالت بتكازي راقو ويزرو اسكاله مكريا گومن سفر اني سيت عندايناچون گاردواچوال አካባቢው በሐዘን መጎሳቆላቸውን ያውቃል ሁለት ልጆቻቸውንና ባለቤታቸውን አጥተዋል ጭውውታችንም ወደዚሁ አስከፊ ዘመን የሚመለስ ነበርና የተዳፈነው ንሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳዋቸው ልጄ ባለቤቴን ተክለማርያምን መውጫ መግቢያ ነሱት እሱ ልጁን ላጣ እሱ ፍሬውን ለተነጠቀ ልጅ ያባ ሆኖ አገር ሊሸጥ ሲል ተገደለ ልጅ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት የልጁ ነገር ሆድ ሆዱን እንደበላ ወደ ግንባር ሰደዱት ሞተላቸው ምን አሉ ይመስለህ ባልሽን የገደለው ያባ ነው የልጅሽ ጓደኛ አሉኝ በካምፕ ውስጥ ባሌና ልጄ ስማቸው የተበካጨው ማጣፈጫ ሆነ ልቤን አማጥኝ ለማንኛው በማንኛው ላልቀስ ለባሌ በልጄ ወይስ ስለ ልጄ በባሌ ይግረምሽ ብሎ ትልቁም ልጄ ተደገመ ይኸውልህ አይኔ በየየ ጠፍቶ ቀረ የኔ ኮለ ብቻ ነው ሁሉን ተቀማው በሰው ሀገር ረዳቶችንም ብርሃኔንም ማጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት ዓለም ይስማው የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጥረተኛ አባትና በርሻ ስራ በተሰባቸው የሚያስተዳድሩ ናቸው ከ17 አመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉ ይጠየቋቸው አዛውንቱ እንደሌሎች ወላጆች ሁሉ እንኳን ባንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገነናቸው አስረዱኝ መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጃው ወዳለቅ ከንቱ ሆኖ እንደማይቀር አስባለሁ በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት ታሰረ ዋለ አደረ ከረመ በኋላ ይሄንን ቤት ሊፈትሹ መጡ ቤቴን አመሳቀሉት ፍራሹ ሳጥኑ ምንም የቀራቸው የለ የተፋች ቤት አስመስለው የሚፈልጉትን ቢያጡ አንጥራ ገንዘቤን 300 ብር የያፓ ጥይት መፍዣ ነው ብለው ወሰዱብኝ በስተርጅና ላቤን አፍስሼ ቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ የፈራሁትም አልቀረ ሚያዚያ 3 ቀን ከአስራልቃ ንጋቱ ወልዴ አስራልቃ መኮንን በዳኔ አስራልቃ እሳቱ ሻሼ ጋር በቁጥጥር ስር እንዲውል ተደረገ። ለ17 ቀናት ያለ ምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ፣ ነደደኝ፣ አንጀቴ ተቃጠለ። ሰሙኛላችሁ፣ አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ገነፉ። ብታንገራግርና ቤተ ገብቼ እየየላለሁ ብትል የልጄ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ፣ አጎንብሼ አለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብያ ላይም አሉኝ በረጅሙ እየተነፈሱና ባይኖቻቸው እንባ ሞልቶ። ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ጥደው ሁለት ራስ ሽንኩርት እየላጹ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል፣ በትምህርት ቤት ሕይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመለሎ ቁመት ያጎላችው ዠርጋዳ ወጣት፣ በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ በእንባ ካልራሰ የህሊና ውጋት እንደሚሆን ሁሉ አድኑኝ፣ ድረሱልኝ፣ ፍረዱልኝ እያለ በሚለምን በሚማጸን ሁኔታ ማህፀናቸውን ጨብጠው በሲቃ እየታጀቡ የልጃቸውን ስም ደጋግሞ በመጥራት አለቀሱ። ልጄን ታምራትን፣ አለኝታዬን፣ ጧሪዬን ቀምተውኝ ጉድ አረጉኝ፣ ታዛቢ አሳጡኝ። እሱንስ በአንድ ጥይት ገደሉት፣ እጥፍ ብሎ ወደቀላቸው። እኔን ግን ምን በሚባል ጥይት መተውኝ እንደሆን አልገልሽ ብሎኝ ከጤናና ከበሽታ ጋር ያታግሉኛል። እነዚህ ጨካኞች ከልጄ ጋር በገደሉኝ አባቱንም እሱንም አጣሁ። ሰርቼም ተቀጥሬም እንዳልበላ እግረ ሰባራ ሆንኩ በማለት አነቡ። በእውነት ባይናገሩም ገጻቸውና ቤታቸው ድህነትንና ጉስቁልናን ተቆራኝቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋ ውይይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የእነዚህ አረመኔዎች ጭፍጨፋ ከ17 ዓመታት በኋላም እያመረቀዘ ሕመሙ ዛሬም በየቤቱ እንደ ጠና ተመልክቼ አጽናንቻቸው ተለያየን። ከነገሌ 120 ኪሎ ሜትር ርቃ ከምትገኘው ክብረ መንግሥት ከተማ 16 ወጣቶች መጥተው ሚኤሳ በተባለ ስፍራ ደማቸው ፈሶ ነበርና ወደዚሁ ከተማ አመራው። ሻለቃ ባሻ ከፈለው ገዳ ይባላሉ። የ74 ዓመት አዛውንት ናቸው። ቀደም ሲል ከነጋገርኳቸው ወላጆች ሁሉ ለየት የሚሉት እሳቸውም እንደ ልጃቸው በግፈኞቹ የአካል ስቃይ መቀበላቸው ነው። ልጄ እነ ሻለቃ ደስታ መሸሻ አስተዳዳሪው፣ ተስፋ መገርሳ ደህንነቱ፣ ታደለ ደገፋ በኋላ የከተማ ሹም የሆነ፣ ጌታነ ገብረ ጻድቅ ቶሩ ሻመና፣ ጃርሶ ጎዳና፣ ጌታቸው መኩሪያ፣ ብርሃኑ ደበላ፣ በቀለ ቡሳዋ፣ አልአዛር ጻድቅና መሰሎቻቸው ምን ያሰሩብናል? አይኔን ሸፍነው አፌን በጨርቅ አፍነው ልጄ ያባ አንተ ባለ መሳሪያ ብለው የሌለኝን ትጥቅ በዱላ ያስወልዱ ይተጫወቱብኝ። ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳን ሳያጠፉ በቁማቸው በጥብጠባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ አፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃ ቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ሰደፍ ራሷን ፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ። ለሰው ብርሃን ሊሆኑ ምን ያልፈጸሙብን አለ? የልጄን ስቃይ እንደ ሴት ቁጭ ብያየሁ አልቅሽ ያሳለፍኩ፣ በጠቅላላው ለዓመት ከመንፈቅ በእነሱ እጅ ተንገላትቻለሁ። የሚገርመው በዚያኑ ሰሞን አንድ ኗሪ ይሞትና በቀብሩ ላይ የደራ ሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስር ቆይቼ በነበረበት የመጨረሻ ወቅት ሻምበል ኢዮብ መጥተው እንዴ እርሶ እዚህ ተረሱ? አይ ቆይ እስቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅ እንሱ አሉኝ። ጌታዬ፣ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደ እርሱ የሚሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት፣ ዓለማቸውን የሚቀጩት፣ የወለዱትን የሚያሳድጉት፣ የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ 4 ሰማዕታት። የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሐሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነጌሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኟቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመኢሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን 1969 ዓመተ ምህረት ተማሪ አቴዎስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአቴዎስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂሚያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአቴዎስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአቴዎስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ህይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ፣ በትግል ልከተልህ። ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል፣ መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ሥራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ሊከብድም ኢሕአፓን አመነ። በኢሕአፓ በእጅጉ ተማመነ። ኢሕአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስ ጦር አይገዛም በማለት በክብብል አዜመ። በየዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ህይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት በ1969 ዓ.ም ተመረተ አጋማሽ ከነገሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ ዓለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረተ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገበሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ባሰረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ይህ አባ ያቸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪሁን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቶ አንገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃኝ በል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማዕታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለ መጠራጠርና ያለ ምንም ፍርሃት ተጋፈጠ። የደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም ምረት መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረታብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት። ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ሁለናል፣ ግን መድፍ በኤም1 አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የሃፓ ጀሌ ናችሁ? ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው? ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የሃፓዎቹ ጸራቢ ጥይት ነው። ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን፣ ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ስቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ፣ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ እዚህ ሁሉ ጥንቅት ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመጣቀሉ በተወሰኑት ዘንድ በሌላ ክፍለ አገርና ውራጃዎች ሆነ ተደረገ። ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግልም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ምስጢሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስከረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመድረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነት ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመይሶን ካድሬ አሁን ውጪ ያለ፣ ወታደር ዘራይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት ከምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ እንዳይ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ ዓለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።